የክርስቲያናዊ ሕይወት መርሃ ግብር ታዳሚዎቻችን እንደምን ከርማችኋል? ባለፈው መርሃ ግብራችን ስለ መንፈሳዊ ዝለት ምንነትና አይነቶቹ ካገኘናቸው ምንጮች አካፍለናችኋል። በዛሬው መርሃ ግብራችን ደግሞ ካለፈው የቀጠለውን በመንፈስ ለመዛላችን ዋና ዋና መንስኤዎቹንና መፍትሄዎቹን ይዘንላችሁ ቀርበናል። መልካም ቆይታ።
በመንፈስ የምንዝለው ለምንድን ነው? ከፍቅር ህይወት ወደ ወረት ስናዘነብል መንፈሳዊ ህይወት ማለት ፍቅርን ሁሉ ለእግዚአብሔር ማድረግ ማለት ነው። እንዲህ አይነቱ ፍቅር ደግሞ ቅድስናን ሁሉ ማጠቃለል አለበት። ዋልያ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ይደርሳለሁ? የአምላኬንስ ፊት መቼ ያለው ተብሎ እንደተጻፈ መንፈሳዊ የሆነ ሰው በእንዲህ ያለ ናፍቆትና ስስት ውስጥ ሆኖ አምላኩን የሚሻና የሚፈልግ ነው። መዝሙር 41 ከቁጥር 1 እስከ 2። እግዚአብሔርን የምትሻ ነፍስ ደግሞ እስክታገኘው ድረስ ፍለጋዋን አታቆምም። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች ትላለች። መዝሙር 62 ቁጥር 1። በዝለት ውስጥ ያለ ሰው ጸሎቱ ወደ ተራ ስራነት ስለሚቀየር ጸሎት በእርሱ ዘንድ የሚኖረው ትርጉም መንፈሳዊነቱ ሳይሆን ሊወጣው የሚገባው አንድ ተራ ግዳጅ እንደሆነ ብቻ ነው። በዚህም የተነሳ ህሊናው ሳይወቅሰውና ሳይጸጸት ይቆያል። በሂደትም መጸጸት እንደሚኖርበት እንኳን ይዘነጋል። የሚጸልየው ያለ ፈቃዱ ስለሚሆን በጸሎቱ ውስጥ መነሳሳት ወይም በመንፈስ መቃጠል አይኖርም። በተጨማሪም የሚጸልየው ያለ መረዳት ስለሚሆን ጸሎቱ መንፈሳዊ ጸሎት የሚያካትታቸውን ነገሮች የማያካትት ይሆናል። በዚህም የተነሳ ያለ ትህትና፣ ያለ መረጋጋት፣ ያለ እምነት፣ ያለ ተመስጦና ያለ ፍቅር ሆኖ ይቆያል። ጸሎት ማድረስ የራሱ ይበቃል ብሎ ቢያስብም እንኳን ጸሎት በልማድ የሚደረግ ምንም አይነት ግዳጅ የሌለው ይሆናል። በዝለት ምክንያት በጸሎት ላይ የሚመጣው ተመሳሳይ ችግር በሁሉም መንፈሳዊ ተግባራት ላይ ይከሰታል። በዝለት ውስጥ ያለ ሰው መጽሐፍ ቅዱስን የሚያነበው በልማድ ያለ መረዳትና ያለ ተመስጦ ነው። በመሆኑም ያነበበውን በህይወት ውስጥ ተግባራዊ ለማድረግ አይሞክርም። ቢሞክርም እንኳን ያለ ምንም ልምምድና በሚያነበው ቃለ እግዚአብሔር ላይ ምንም አይነት ፍላጎት ሳይኖረው ይሆናል። የሚያነበውም ለውስጥ በሚሰጠው መንፈሳዊ ስሜት ውስጥ ሆኖ ሳይሆን እንደ ተራ ልምድ ወይም ስራ ቆጥሮት ነው። በምናከናውናቸው እንደዚህ ያሉ መንፈሳዊ ተግባራት ውስጥ ይህን አይነት ችግር ሊያጋጥመን የሚችለው ስለ ብዛቱ እንጂ ስለ ጥራቱ ሳንጨነቅ ስንቀር ነው። ይሄ ደግሞ ወደ ተራ አምልኮ ያመራል። የተወሰነ መጠን ያላቸው መዝሙራትንና ሌሎች ጸሎቶችን ማቅረብ እንፈልግ ይሆናል። የተወሰነ ቁጥር ያላቸው የመጽሐፍ ቅዱስ ምዕራፎችንም እናነብ ይሆናል። ከዚህ በተጨማሪም የተወሰነ ቁጥር ያላቸውና በጸሎት ውስጥ የሚቀርቡ ስግደቶችን መስገድ እንፈልጋለን። ይሁን እንጂ እነዚህን ሁሉ እንዴት ማከናወን እንዳለብን ላናውቅ እንችላለን። በዚህ ጊዜ ታዲያ የኛ ብቸኛ አትኩሮት የሚሆነው ብዛቱ ላይ እንጂ ባለው መንፈስ ላይ አይደለም። በመንፈሳዊነት ስም የምናከናውናቸው ተግባራት መኖራቸው ብቻ እንጂ እግዚአብሔር በምናከናውናቸው ተግባራት ተደሰተም አልተደሰተም ግድ አይኖረንም። ይህን አስመልክቶ ቅዱስ ይስሐቅ በእግዚአብሔር ፊት የቆምሁት ቃላትን ለመቁጠር አይደለም ሲል ይመክራል። ሐዋርያው ቅዱስ ጳውሎስም እልፍ ቃላትን በልሳን ከምናገር ይልቅ አምስት ቃላትን በህሊናዬ ብናገር እመርጣለሁ ብሏል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 አስቀድመን ለመጥቀስ እንደሞከርነው የተለያዩ መንፈሳዊ ተግባራትን ለማከናወን ብንፈልግም ጸሎታችንን የምናከናውነው በመጣደፍ ስለሚሆን ጸሎታችን ያለምንም መረዳትና ተመስጦ የሚጠናቀቅ ይሆናል። እንዲህ ያለውም ጸሎት ዋና ተግባርን ለማከናወን የሚደረግ ግዳጅ ይሆናል። ይህ አይነቱን ጸሎት መነኮሳት ደምብ ብለው ይጠሩታል። በመሆኑም ከእግዚአብሔር ጋር በፍቅር በመነጋገራችን ደስ ሊለን ሲገባ ደምብ አላማችን ሆኖ ይቀራል። ከመንፈሳዊው መንገድ አፈንግጦ የሚወጣው አላማ ደግሞ የሚመራን ወደ ዝለት ነው። ምክንያቱም እንዲህ ያለው ነገር በመንፈስ መቃጠልን ከሚያስገኝልን መንፈሳዊ ጸሎት ሊለየን መቻሉ እርግጥ ስለሆነ ነው። ከእግዚአብሔር ጋር በማያገናኙ ጉዳዮች ባተለይ መሆን አደገኛ ከሆኑት የዝለት ምክንያቶች አንዱ ይህ ነው። ሰው ከእግዚአብሔር ጋር በማያገናኙ ምክንያቶች የሚጠመድ ከሆነ ለእግዚአብሔርም ሆነ ለመንፈሳዊነት ጊዜ አያገኝም። በዚህ ጊዜ ሰው ትኩረቱን የሚያደርገው አስቀድሞ ለጀመረው ስራ እንጂ ለእግዚአብሔር አይደለም። ቅድሚያ የሚሰጠው ለእግዚአብሔር ስላልሆነም እግዚአብሔር በሕይወት ውስጥ የሚኖረው ደረጃ የመጨረሻው ይሆናል። በዚህ የተነሳ ሰውየው በቀላሉ የሚስትና የሚሰናከል ልፍስፍስ ይሆናል። ከእግዚአብሔር የምናስበልጣቸውና ልናስቀድማቸው የሚገቡ ጉዳዮች ሊኖሩን አይገባም። አንድ ሰው አስቀድሞ በቤተሰቡ ጉዳይ ወይም በጥናት ወይም በስራ በትርፍ ጊዜ ስራ ወይም በሌሎች ተግባራት ሲጠመድ ለመንፈሳዊ ልምዶቹ ጊዜ ያጣል። በዚህ አይነት ድካም ውስጥ ያለ ሰው ሁለት ነገሮችን ቢያደርግ መልካም ነው። አንደኛ ጊዜውን በተገቢው ሁኔታ ለተለያዩ ተግባራት መመደብ ወይም ቅድሚያ መስጠት ላለበት ጉዳዮች ቅድሚያ መስጠት። ሁለተኛ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል የሚለውን ቃል እግዚአብሔር ዘወትር ማስታወስ የማቴዎስ ወንጌል ምዕራፍ 16 ቁጥር 26። ጊዜውን ይህን በመሰለ መንገድ በጥበብ የሚጠቀም ሰው ለመንፈሳዊ ተግባራት የሚያውለው ጊዜ ይኖረዋል። በተጨማሪም በሕይወቱ ጠቃሚ የሆኑ የመንፈሳዊ ልምምዶችን ዋጋና የዘላለማዊነትን ዋጋ ጥቅም ይገነዘባል። ይህን ተገነዘበ ማለት ደግሞ በማንኛውም አይነት ስራ የተጠመደ ቢሆንም እንኳ ለመንፈሳዊ ተግባሮች ተገቢ ጊዜ መስጠት እንዳለበት እንዲወስን ያደርገዋል ማለት ነው። አገልግሎት ከቤተ ክርስቲያን ጋር በማያገናኙ ጉዳዮች መጠመድ ከመንፈሳዊነት ሊያርቅ ይችላል። መንፈሳዊነት እየቀዘቀዘ ሲሄድ ደግሞ አገልግሎት እየላላና ፍሬ አልባ እየሆነ ይመጣል። መንፈሳዊነት ተራ እንቅስቃሴ ሳይሆን ከአንዱ ሰው ወደ ሌላው ሰው የሚሸጋገር መንፈስና ተገልጋዩ ከአገልጋዩ የሚያገኘው ሕይወት መሆኑንም መረዳት ተገቢ ነው። አገልግሎት በእግዚአብሔርና ከእርሱ ጋር በሚሆን አንድነት መደሰት መሆኑን የማይቀበል አገልግሎት ከሆነ አገልግሎት አይባልም። ከጸሎት ከተመስጦና ከእርሱ ጋር ከሚኖሩን ምስጢራዊ ግንኙነቶች የሚለየን መንፈሳዊ አገልግሎት እንዲኖረን እግዚአብሔር አምላክ አይፈቅድም። እዚህ ጋር የጠፋው ልጅ ታላቅ ወንድም ለአባቱ ያቀረበውን ወቀሳ ማስታወስ ተገቢ ይሆናል። እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዛትህም ከቶ አልተላለፉም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። የሉቃስ ወንጌል ምዕራፍ 15 ቁጥር 29። ይህ ልጅ አባቱን ያገለገለባቸው ረጅም ዓመታት መልካም ሆነው ሳለ ፈቃዱ ግን የአባቱን ፈቃድ በመቃወም የቆመ ነበር። ይህም ደግሞ ታናሽ ወንድሙ ወደ አባቱ ቤት በተመለሰ ጊዜ አባቱ ባዘጋጀው ግብዣ ላይ እንዲገኝ ፈቃደኛ ሳያደርገው ቀርቷል። እኛም በአባቱ ደስታ ለመደሰት አገልግሎቱ እንዳዘገየው ታላቁ ልጅ ልንሆን አይገባም። ይህ ልጅ አባቱን በማገልገልና ፈቃዱን በመፈጸም ውስጥ የራሱን ፈቃድ በመፈጸምና በመከተል በተቃራኒው የቆመ ሰው ነበር። እኛ ግን የእግዚአብሔርን ፈቃድ የሚቃወም ፈቃድና ፍላጎት ሊኖረን አይገባም። በተጨማሪም በዓለማዊ ጉዳዮች ተወጥረን የምንውል ከሆነ እነዚህ ጉዳዮች ልባችንን፣ ሀሳባችንንና ሁለንተናችንን ተቆጣጥረውት ይውላሉ። ከዚህ በኋላ ለጸሎት ብንቆም ህሊናችን በእነዚህ ጉዳዮች ስለሚሰረቅ ጸሎታችን አጥብቆ ጠያቂ ጸሎት አይሆንም። ተለያዩ ጉዳዮች መጠመድ የዝለት ምክንያት ነው ብለን ስንናገር የምንናገረው ስለተጣበበ ጊዜ ብቻ ሳይሆን ስለተወጠረ ሐሳብና ልብ ጭምርም ነው። እንዲህ አይነቱ መወጠር ደግሞ ቀስ በቀስ በሰው ህይወት ውስጥ ዘልቆ ሊገባ ስለሚችል አደገኛነቱ የከፋ ይሆናል። ለዚህም ነው በሌሎች ጉዳዮች መወጠራችን እንዲቀንስ ቤተክርስቲያን በቀን ውስጥ 7 የጸሎት ጊዜያትን ያበጀችልን። ይህም በዓለም ውስጥ ስላለው ከንቱ ህይወት ከመሰብ ተላቀን በእነዚህ ሰዓታት ውስጥ ልባችንን ወደ እግዚአብሔር እንድናነሳና ከእርሱ ጋር እንድንነጋገር ነው። ይህን በማድረጋችንም መንፈሳዊ መቃጠላችንን ጠብቀን እንቆያለን። በዚህም መሰረት የዕለቱን ጸሎት በማከናወን ታማኝ ሆነን ከተገኘን ልብ ያልን አንሆንም። ምክንያቱም ህሊናችን ቀኑን ሙሉ ስለ እግዚአብሔር ከመሰብ ቸል የሚልበት ጊዜ ስለማይኖረው ነው። የዝለት ምክንያቶች ከሆኑት መካከል ለረጅም ጊዜ ከእግዚአብሔር ርቆ መቆየት አንዱ ነው። ሰዎች ለዚህ ዝለት የሚጋለጡት ከጠዋትና ከማታ ጸሎታቸው በስተቀር ሌሎቹን ስለማይጸልዩ ነው። ሌሎቹ የጸሎት ጊዜያት በስራ ባተሌ የምንሆንባቸውና ጥቃትና ውጊያ የሚበዛባቸው ሰዓታት ናቸው። ከዝለት ለማምለጥ ከፈለግን ግን በየጊዜው ልባችንን ወደ እግዚአብሔር በማንሳት ለአንድ ደቂቃ ካልቻልንም ለጥቂት ሰከንዶች በአንድ አረፍተ ነገር የተጠቃለለች አጭር ጸሎት ማድረስ ጠቃሚ ነው።
በመንፈሳዊ ህይወታችን ዘወትር የተጋንን ሆን ዘንድ የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሁን።